በጉጉት ሲጠበቅ የነበረው የአሜሪካ ፕሬዚደንታዊ የምርጫ ክርክር በትናንትናው ምሽት ተካሂዷል። በሚሊዮን የሚቆጠሩ አሜሪካውያንና የተቀረው ዓለም በተከታተለው በዚህ ክርክር ሁለቱ እጩዎች ማለትም ምክትል ፕሬዚደንት ካማላ ሃሪስና የቀድሞ ፕሬዚደንት ዶናልድ ትራምፕ በሀገር ውስጥ ባሉ አንገብጋቢ ጉዳዮችም ሆነ በውጭ ፖሊሲያቸው ዙሪያ ተከራክረዋል። ክርክሩን የተከታተለው ባልደረባችን እንግዱ ወልዴ ሁለቱ እንግዶችን በጉዳዩ ላይ ጋብዞ አወያይቷል። ወደ ዝግጅቱ እንሻገራለን።
ምክትል ፕሬዚደንት ካማላ ሃሪስ እና የቀድሞ ፕሬዚደንት ዶናልድ ትራምፕ ለመጀመሪያና ምናልባትም የመጨረሻ ሊሆን እንደሚችል የሚነገርለትን ፕሬዚደንታዊ ክርክር ትናንት ማክሰኞ ምሽት በኤቢሲ ቴሌቪዥን አስተናጋጅነት ፊላደልፊያ በሚገኘው ብሔራዊ የሕገ መንግሥት ማዕከል አካሂደዋል። ወደ መድረኩ ብቅ እንዳሉ በቀጥታ ወደ ትራምፕ በመራመድ እጃቸውን ለሰላምታ የዘረጉት ምክትል ፕሬዚዳንቷ ካማላ ሃሪስ ሲሉ ራሳቸውን ለትራምፕ አስተዋውቀዋል። ጥሩ ክርክር ይኑረን ሲሉም አክለዋል። ለሰላምታው ምላሽ የሰጡት ትራምፕም በበኩላቸው ስላየውሽ ደስ ብሎኛል፣ መልካም ጊዜ ሲሉ አክለዋል። ባለፈው ሰኔ ትራምፕ ከባይደን ጋር ባደረጉት ክርክር የሰላምታ ልውውጥ እንዳልነበር ልብ ይሏል። ካማላ ሃሪስ በትራምፕ የኢኮኖሚ ፖሊሲ ላይ እንዲሁም በእንደ አውሮፓን አቆጣጠር 2020 የተደረገውን ምርጫ ውጤት ትራምፕ ባለመቀበላቸው ትችት ሲሰነዝሩ፣ ትራምፕ በበኩላቸው ካማላ ሃሪስ በምክትል ፕሬዚደንትነት የሚያገለግሉበትንና አሁን ያለውን የአሜሪካ አስተዳደር የዋጋ ግሽበትንና ሕገ ወጥ ፍልሰትን በማባባስ ተጠያቂ አድርገዋል። ሁለቱ ችግሮች አሜሪካውያንን እየጎዱ መሆኑንም ጠቅሰዋል። ኢኮኖሚ፣ ታክስና ታሪፍ፣ የውርጃ መብት፣ የውጭ ፖሊሲ፣ በመካከለኛው ምስራቅና በዩክሬን የሚካሄዱት ጦርነቶች አበይት ከሆኑት የመከራከሪያ አጀንዳዎች ውስጥ የሚጠቀሱት ናቸው። በእነዚህ ጉዳዮችም ሆነ በአጠቃላይ የክርክሩ መንፈስ ላይ ሀሳባቸውን እንዲያካፍሉን ሁለት እንግዶችን ጋብዘናል። ፕሮፌሰር መሐመድ ጣይሮ ቴክሳስ በሚገኘው ካሊንስ ኮሌጅ የኢኮኖሚክስ መምህር ሲሆኑ የተመዘገቡ የዲሞክራቲክ ፓርቲ አባል ናቸው። በቅድሚያም ክርክሩን አስመልክቶ ያላቸውን ጠቅላላ አስተያየት ይነግሩናል።
ካማላ ሃሪስ የአሁኑ ምክትል ፕሬዚደንት ናት። እሷ ስራዋ የነበረው አንደኛ ከፕሬዚደንት ባይደን ራሷን መነጠል እና እንደ አንድ ሰው እንደ ግለሰብ ራሱን እንደቻለ ሰው መቆም ነበር። አይ ቲንክ እሱን ያደረገች ይመስለኛል። ሁለተኛው ደግሞ ትራምፕን እንደ ጽንፈኛ መሳል በኢሚግሬሽን ላይ በተለያዩ ነጥቦች ላይ እሱ ጽንፈኛ እንደሆነና እሷ እንዳልሆነች ማሳየት፣ ያንንም በመጠኑ ያሳየች ይመስለኛል። ሌላው ደግሞ ትልቁ ኢሹ ኢሚግሬሽን ነው። ትራምፕ የሚለው እዚህ ሀገር ያሉት ከ11 ሚሊዮን በላይ ኢሚግራንት ይዤ ሪፖርት አደርጋለሁ ይላል። እሷ ደግሞ ያ መሆን የለባትም ትላለች። በአጠቃላይ የእሷ ነጥብ ሲጨመቅ ትራምፕ ያረጀ ያፈጀ ሀሳቡን ነው የምልህ፣ ትራምፕን ሰውየውን ሳይሆን እና እሱን ትተን ወደፊት እንሄድ ነው። የእሱ ደግሞ በዲሞክራቶች ስር ሀገሪቷ ተበላሸች፣ ኢሚግሬሽን ሰው ዝም ብሎ በሜክሲኮ በኩል ይገባል፣ ስለዚህ እሷ መቀየር አለባት ነው። በአጠቃላይ ስታይ ይሄ ነው ያለው።
በምሽቱ በተደጋጋሚ የባይደንን ስም ሲያነሱ ለነበሩት ትራምፕ ካማላ ሃሪስ ተከታዩን ምላሽ ሰጥተዋል።
Clearly, I'm not Joe Biden, and I am certainly not Donald Trump.
በግልጽ እንደምታዩት እኔ ጆ ባይደን አይደለሁም። በእርግጥ ደግሞ ዶናልድ ትራምፕም አይደለሁም። ይዤ የቀረብኩት ለሀገራችን የሚበጅ የአዲስ ትውልድ አመራር ነው። ማድረግ በምንችለው ላይ እምነት ያለኝ የአሜሪካንን ሕዝብ የሚያናንቅ ሳይሆን ማድረግ በምንችለው ጉዳይ ላይ ያተኮረ መልካም እምነት ያለኝ ነኝ።
ወደ አሜሪካ የሚገቡ ሕገወጥ ፍልሰተኞችን አስመልክቶ በባይደን አስተዳደር ላይ ተደጋጋሚ ትችቶችን የሰነዘሩት ትራምፕ ተከታዩን ሲሉም ተደምጠዋል።
They've destroyed the fabric of our country. በሚሊዮን የሚቆጠሩ ሰዎችን አስገብተው የማህበረሰባችንን ድር እየበጣጠሱ ነው።
በመካከለኛው ምስራቅ እየተካሄደ ባለው ጦርነት ዙሪያ ከተነሳው ጥያቄ ጋር በተያያዘም ትራምፕ ማስረጃ ሳያቀርቡ ተከታዩን ክስ በካማላ ሃሪስ ላይ አሰምተዋል።
She hates Israel. At the same time, in her own way,
እስራኤልን ትጠላለች። በተመሳሳይም በራሷ መንገድ የአረቡን ማህበረሰብ ትጠላለች። አጠቃላይ ከቁጥጥር ውጭ መሆን ነው የሚከተለው። አረቦች፣ አይሁዶች፣ እስራኤል ትጠፋለች።
መኖሪያቸውን በዋሽንግተን ዲሲ አቅራቢያ በሚገኘው ሜሪላንድ ያደረጉትና የሪፐብሊካን ፓርቲው የረጅም ጊዜ ደጋፊ እንደሆኑ የሚናገሩት ላባን ስዩም ክርክሩን በተመለከተ አጠቃላይ ሀሳባቸውን አካፍለውናል።
ትናንትና ዲቤቱ በደንብ ቁጭ ብሎ ሰው ያየው ፌር ያልሆነ ዲቤት ነበረ። ለምን ሶስት ኤጌንስት ዋን ነበረ ማለት ነው። ሶስቱም ነው ከዶናልድ ትራምፕ ዲቤት ሲያደርጉ የነበሩ ማለት ነው። አሜሪካኖች በብዛቱ አሁን የኢኮኖሚ የዋጋ ግሽበት እንዳልከው ይሄ ነው ኮር የሆነ ጥያቄዎች እና በዛ ደግሞ የኢሚግሬሽን ማለት ነው። እና ትናንትና በደንብ አድርጎ እሷን መበርበር ነበረ አቋማቸው። ለምን እስካሁን ምንም አይነት አቋም አልታየባትም? ግን ትናንትና ዴዲን በደንብ አድርጎ ጥያቄዎቹ አልጠየቁም ማለት ነው። ከነ ጭራሹ ፋክት ቼክ ለሱ እያደረጉ ነበረ ማለት ነው ዳናል ትራምፕ። እና በሚገርም ሁኔታ ትናንትና ሀሳብ ይቀይራል ብሎ ያሰቡት ሰዎች ምንም ሀሳብ እንዳልተቀየረ ትናንትና ታይቷል ማለት ነው። ያው አሸናፊ በጠንካራ አሸናፊ ሆነ የወጣ ሰው የለም። ለምን? ይሄ ደግሞ ችግሩ ጥያቄዎቹ በደንብ አድርጎ እንደሚገባ ስላልጠየቁ ማለት ነው። ጋዜጠኞች አልመሰሉም ትናንትና፣ አክቲቪስት ነው የመሰሉ
ጋዜጠኞቹ። አንዳንድ በመሰረቱ አሁን እኔ ከእርስዎ ጋር ለመከራከር ሳይሆን አንዳንድ ጉዳዮች ግን ማስረጃና መሰረት የሌላቸው ጉዳዮች ላይ ጋዜጠኞቹ በመሀል እየገቡ አንዳንድ ነገር ብለዋል። ግን እርስዎ ሁለቱ ጋዜጠኞችና ካማላ ሃሪስ ለሶስት ሆነው ነው ትራምፕን የገጠሙት ብለዋል። ለዚህ ማሳያው ምንድን ነው አቶ ላባን?
ፎር ኤግዛምፕል የኢሚግራንት ኢሊጋል ኢሚግራንት በትናንሽ ከተማዎቹ መጥቶ የሚያደርጉት ያሉት ዳሜጅ እንደ ኤግዛምፕል ሲያነሱ ጋዜጠኛው ተነስቶ እኔም አናግሬ ነበረ ይሄ የምትለው ያለኸው ስ እንደዚህ አላለኝም የከተማው ማናጀር አለ። ይሄ የጋዜጠኛ ስራ አልነበረም። ጋዜጠኛ መጠየቅ ነው ጥያቄው፣ መልስ ካገኘ በኋላ ሙቭ ማድረግ ነው የነበረበት። ግን ጋዜጠኛው ራሱ በራሱ ገባበት ማለት ነው። አሁን ካየህ ደግሞ በካማላ ሃሪስ የፕሮጀክት 2025 በሱ እኔ አባል አይደለሁም ብሎ ስንቴ ተናግሯል። እሷ ያ አኪዜሽን በሱ ላይ ስታደርግ ግን ገብቶ ያኔ አይ እንደዚህ እንደዚህ እኳ ብሎ ነበረ እኳ አይደለሁም ብሎ ሪጀክት አድርጎታል እኳ አላለም። ስለዚህ የፌርነስ ጥያቄ ነው። ጋዜጠኛ ሲባል የጋዜጠኛ ስራ ምንድን ነው? ጥያቄ መጠየቅ ነው። መልስ ካላገኘው ደግሞ በዚህ ጥያቄ መልስ አላገኘው ብሎ ሙቮን የሚያደርገው እንጂ ራሱ በራሱ ኢንተርጀክት አድርጎ አይገባም በዚህ ጥያቄ። እና በጣም በሚገርም ሁኔታ ትናንትና ከዚህ ብርቶ ሆነ የወጣው ኤቢሲ ኒውስ ነው። በብዛታችንም ኤቢሲ ትናንትና ለመጀመሪያ ጊዜ ከስንት ጊዜ በኋላ ነው ያየ ነው። ግን ፕሩቭ አረገ ለምን ኤቢሲ ሁላችንም ማየት እንዳቆምን ማለት ነው።
እንግዶቻችን አከራካሪ የአገሪቱ ጉዳዮችን በተመለከተ ሁለቱ ፕሬዝደንታዊ እጩዎች ባነሷቸው ጭብጦችም ላይ የየግላቸውን አስተያየት ሰንዝረዋል። በቅድሚያ ፕሮፌሰር መሐመድ ጣይሮን አድምጠን ወደ አቶ ላባን ስዩም እንሻገራለን።
በኢኮኖሚ የመጀመሪያው ጥያቄ ነበር ቫይስ ፕሬዚደንት ሃሪስ ኦፖርቹኒቲ ኢኮኖሚ የምትለዋል ነገር አመጣች። ሁሉም ሰው በዚህ ኢኮኖሚ ውስጥ ወደፊት ለመራመድ ኦፖርቹኒቲ አለው ቻንሱ አለው እና የሆነ ስፔሲፊክም አምጥታለች። $6,000 ቻይልድ ታክስ ክሬዲት ልጆች ያሉት ሰው የቀረጥ ቅናሽ ማለት ነው። $50,000 ደግሞ አዲስ ንግድ ለሚጀምሩ ሰዎች ታክስ ክሬዲት የታክስ ቅናሽ ይደረጋል ትላለች። እሱ ደግሞ አንደኛ ትልቁ የእሱ ነገር ይሄ ታሪፍና ቀረጥ እና ግብር ሰው ሁለቱ እንደምታውቀው ይለያያሉ። ቀረጥ ማለት ሴልስ ታክስ እንደማለት ነው። ግብር ያው ታክስ ነው በአጠቃላይ። ሶ እዛ ላይም ብዙ ልዩነት አላቸው ሁለቱ። ትራምፕ ብዙ እንትን ያለበት ታክስ ቀረጥ ቆርጣለሁ፣ አገር ውስጥ ቀረጥ ቀንሳለሁ፣ ከውጭ ለሚገባ እቃ ደግሞ ቀረጥ ጨምራለሁ የሚል ነው የሱ። የእሷ ደግሞ ትንሽ ለየት ይላል። አቦርሽን ላይ የእሷ አርጊመንት አንተነህ እነዚህ ወግ አጥባቂ ዳኞችን አምጥተህ ሱፕሪም ኮርት ላይ አድርገህ ሮ ቨርሰስ ዌድ እንዲቀየር ያደረግከው ነው የእሷ አርጊመንት። እሱ ደግሞ አንድ ልጅ በድሮ በሮ ቨርሰስ ዌይድ ህግ በነበረበት ጊዜ በሰባት በስምንት በዘጠኝ ወሩ አንዳንድ ጊዜ ደግሞ ከተወለደ በኋላም ይገደላል እና ይሄንን ትደግፍ ያለሽ አሁንም የሚል አርጊመንት ነበር። አይ ቲንክ የእሷን አርጊመንት ብዙ ሴቶች የወደዱት ይመስለኛል። በኢሚግሬሽን እንዳልኩ ትልቁ ኢሹ ማስ ዲፖርቴሽን ነው። እሱ ከ11 ሚሊዮን በላይ ህገወጥ ሰዎች አሜሪካ ውስጥ ስላሉ እነሱን መልሳለሁ ይላል። እሷ ደግሞ በእሷ ዘመን ነው እንደዚህ፣ እሷ ቫይስ ፕሬዚደንት በሆነችበት ዘመን ነው ብዙ ሰው በህገወጥ መንገድ አሜሪካ የገባው። ሁለቱም በዚህ በኩል ትንሽ በተለይ እሷ ፓሜላ ሃሪስ ቮነራብል ስለሆነች ብዙም ማውራት አልፈለገችም። ትራምፕ ሁሉም ጥያቄ ሲጠየቅ ወደ ኢሚግሬሽን መቀየር ይፈልግ ነበር። ብዙም የተሳካለት አይመስለኝም።
ትናንትና ልዳልኩህ አትሊስት ለመጀመሪያ ጊዜ በተወሰነ ደረጃ ተጠየቀች ካማላ ሃሪስ እና በተወሰነ ደረጃ ጥሩ አድርጋ ወጥታለች። ትናንትና ሰርቫይቭ አድርጋለች ነው የሚባለው። ግን ይሄ ልምድ አይደለም። በየቀኑ መውጣት እና በየቀኑ ከህዝብ ጋር መገናኘት መለመድ የነበረበት ነገር እኛ እንደ ትልቅ ነገር ያየነው ነው ማለት ነው። ይሄ ነው ደግሞ የሚያሳዝነው ፓርት። አንድ ካንዲዴት ሰርቫይቭ ስላደረገ ብቻ በቃ በቂ ነው በሚብል ጥያቄ በጣም ይገርማል። የታክስ ፖሊሲ የእሷም እንደሆነ አናውቅም እስካሁን። የኢኮኖሚ ፖሊሲ የእሷም እንደሆነ አናውቅም። በመጨረሻ ነው ፕሬዚደንት ትራምፕ የጠየቃት ጥያቄ ትልቅ ጥያቄ ነው። ይሄ ሁሉ ምትዩ ያለሹ ዩ ኬን ዱ ኢት ራይት ናው አለት። አሁን ማድረግ ምትችዩ ስልጣኑ በእጅሽ ላይ ነው ያለው። ለምን አታረጊው? ለምንድን ነው እንደ ውጭ የሆነ ትራምፕ ማለት ነው? ትራምፕ ስልጣን የለውም። ትራምፕ ማድረግ አይችልም ብዙ ነገር። እሷ ግን ቫይስ ፕሬዚደንት ሆና ልክ እኩል ለሱ ሁና ነው ኮምፕሌን የምታረጉ ያለችው። የኢኮኖሚ ጉዳይ ብለህ፣ ኢሚግሬሽን ብለህ፣ የቦርደር ክራይሲሱ ብለህ፣ የኢንፍሌሽኑ ብለህ እና እነዚህ ሰዎች ደግሞ በስልጣን ላይ ያሉ ሰዎች ናቸው። 2 ዓመት ደግሞ ሙሉ ሴኔት እና ሙሉ ሀውስ በእጃቸው ላይ ነበረ ማለት ነው። ፕሬዚደንሲ፣ ሴኔት እና ሀውስ። እንዴት ነው አሁን ስልጣን እንደሌለ ሰው መጥተህ እኩል ይሄ ነገር እንደዚህ መሆን አለበት እንደዚህ መሆን አለበት ማለት ልክ አይመጣም። እና እሱ ነው ያለው እሱ ትናንትና ለህዝቡ ሪማይንድ ያደረገው ማለት ነው። አሁን በብዛቱ ኦፍኮርስ በፖል ሄደ ስታይ ካማላ አሸነፈች፣ ቤት አረገችው፣ አናደደችው ምናምን ያለችው የህዝቡ ፖልስ ስለማያውቁ ነው። ይሄ የዋሽንግተን ዲሲ እዚህ ጋር ያለው ባብል የሚባል አለ። እዚህ ዝም ብሎ እርስ በራሱ የሚነጋገር ማለት ነው። ህዝቡ እዛ ውጭ ያለው ግን በየቤቱ ሳፈር የሚያደርግ ያለው ዳቦ የተወደደበት፣ እንቁላል የተወደደበት፣ ግሮሰሪ ሄዶ ማን ቤተሰብ ነው አሁን ካስኮ ሄዶ እንደ በፊት ነው ሂሳቡ የሚል ይሄ አሁን በካማላ ሃሪስ እና በጆ ባይደን ዘመን የተመጣ ማለት ነው። እና ጋስ ፕራይስስ አሁን እንኳ ትንሽ ቀዝቀዝ እያሉ ነው። ግን ይህን ሰው የማያይ ሰው እዚህ ሀገር የሌለ ሰው መሆን አለበት። በዚህ 4 ዓመት የዋጋ ግብሾቱ በጣም በጣም ወደ ላይ ብሎ እንደወጣ ያላየ ሰው እዚህ ሀገር የለም ማለት ነው። ሀብታም ይሁን ድሀ ይሁን ሁሉ ሰው አይቶታል። እና ትናንትና በክሎዚንጉ አርጊመንት ይህ ሁሉ ምንድን ያለሽው አሁን እንሄድና ወደ ዋሽንግተን ዲሲ አሁን ጀምሪ፣ አሁን አድርጊ፣ እኔ ወደ ቤቴ ልሂድ አላት። ለእሱ መልስ አልነበረባትም። ምን ሽኬን ድወት ራይት ናው አሁን ማድረግ ትችላለች እሷ።
የክርክሩን ፍጻሜ ተከትሎ የአሜሪካና የተቀረው ዓለም ብዙሃን መገናኛዎች የሁለቱ እጩዎች የክርክር አፈጻጸምን በተመለከተ የየራሳቸውን ግምገማ አስቀምጠዋል። አንዱን ከሌላው በማወዳደርም ሲተነትኑ አምሽተዋል። እንግዶቻችን ፕሮፌሰር መሐመድና አቶ ላባን ስዩምም በየፊናቸው የሁለቱን እጩዎች የክርክር አፈጻጸም በተመለከተ የበኩላቸውን ግምገማ ይሰጡናል።
ሁለቱም በተለይ ፓመላ ሃሪስ በደንብ ተዘጋጅታበት የመጣች ይመስላል። የጥያቄ አመላለሷ ትራምፕን ደግሞ ጎትታ ወጥመድ ውስጥ አስገባችው። በዚህ በክራውድ ሳይዝ ትራምፕ እንደምታውቀው ይሄ የክራውድ ሳይዝ በሱ ራሊ ላይ ምን ያህል ሰው ይገኛል የሚለው ነገር ለሱ በጣም ትልቅ ነገር ነው። ብዙ ሰው ደግሞ ይሄንን እንደ ኢሹ አድርጎ አያየውም። እና ትናንት ማታ እሷ ምንድን ነው ያለችው? ቤት አደረገችው፣ ወጥመድ እዛ ቁጭ አድርጋለት። ትራምፕ ራሊ ብትሄዱ ሰው ቶሎ ሄዶ እሱ ሳይጨርስ ይሄዳል። ምን ብላ ስትናገር ሄዶ እዛ ውስጥ ገባላትና ስለ የራሊ ሳይዝ ማውራት ጀመረ። እና በጣም የሚያሳዝን ነው። እዛ ጋር መሄድ አልነበረበትም። ግን እንደዚህ አይነት ነገሮች ነበሩ። ትራምፕ ምሽቱን ያሳለፈው እሷ የምትለውን ነገር በመመለስ ነው። የእሱን አይዲያ የእሱን እይታ ሳይሆን ለእሷ መልስ ሲሰጥ ነው ምሽቱን 1 ሰዓት ተኩል ያሳለፈው። እሷ ደግሞ በደንብ ተዘጋጅታ ስለመጣች ራሷን አንደኛ ከባይደን ነጥላ እኔ ራሴን የቻልኩ የራሴ እይታ ያለኝ ሰው ነኝ የሚለውን ሰውን ያሳመነች ይመስላል። ሶ አይ ቲንክ ትናንት ማታ እሷ አብዛኛው ሰው የተጠየቀው ይህንን ድቤት ያየ ሰው እሷ ናት ያሸነፈችው የሚል ግምገማ ነው ያለው። ግን አሸነፈች ማለት ምን ማለት ነው የሚለው በደንብ በጥንቃቄ መታየት የሚፈልግ ነገር ነው። አሜሪካ ውስጥ አሁን ስታይ እሷ አሸነፈች ምናምን በየሚዲያው ይነገራል። ያ ማለት እነዚህ ሰዎች ለእሷ ድምፅ ይሰጣሉ ማለት አይደለም። ጥንቃቄ ያስፈልገዋል። ግን አይ ቲንክ እሷ ሞመንተም ያገኘችበት ይመስለኛል። እሱ ደግሞ ራሱን በጥይት የመታ ይመስለኛል። አንደኛ ኦሃዮ ውስጥ ኢሚግራንቶች ከሄይቲ የመጡ ውሻና ድመት ይበላሉ፣ የሰውን ፔት ይበላሉ። ይሄ ደግሞ ውሸት መሆኑ የተረጋገጠ ወሬ ነው እና በሱ ደረጃ በአንድ የፕሬዚደንት እጩ በፊት ፕሬዚደንት የነበረ ሰው ይሄ መነሳቱ በጣም ያሳፍራል። አንደኛው ያ ነው። ሁለተኛው ደግሞ የእሷን ጥቁርነት አንስቶ ያወራል። ይሄን እነዚህ ነገሮችን ማንሳት አልነበረበትም። አንደኛ ዲስትራክሽን ነው። ሁለተኛ ደግሞ ለሱ የሚጠቅሙ ነገሮች አይደሉም። ግን ትራምፕ ነው እንግዲህ ይህን ሁሉ አንስቶ ተናግሯል። አይ ቲንክ ራሱን የጎዳ ይመስለኛል። የእሱ አማካሪዎች ይህን ነገር ሳይነግሩት ቀርቶ አይመስለኝም። ትራምፕ ነው ይህ ራሱን ሆኖ ነው የመጣው። አይ ቲንክ ራሱን የጎዳ ይመስለኛል።
ትናንትና በጣም ቆንጆ ማታ ነበረ። ያው ለ50 ቀን ያልተናገረችው ካማላ ሃሪስ ትናንትና አትሊስት በተወሰነ ደረጃ እንድንሰማ ትሆነናል እና የሰማነው ደግሞ ጥሩ ነገር እንዳልነበረ ሁሉ ሰው አይቶታል ማለት ነው። ስለዚህ ኢንጀነራል ሁለቱም ካንዲዴት በጥሩ ሁኔታ የየራሳቸው ኬስ አስቀምጧል ማለት ነው።
ሁለቱ እጩዎች ከዋናው ምርጫ በፊት ሌላ ተጨማሪ ክርክር የማያደርጉ ከሆነ ማንን እንደሚመርጡ ያልወሰኑ አሜሪካውያንን የመሳብ እድላቸው የትላንት ምሽቱ ብቻ ይመስላል። ሁለቱ እጩዎች በሕዝብ አስተያየት መለኪያ ተቀራራቢ ድምፅ እንዳላቸው ይነገራል። ይህም ጥቅምት 26 ቀን 2017 ዓ.ም የሚደረገውን የአሜሪካ ፕሬዝደንታዊ ምርጫ ልብ አንጠልጣይና በጉጉትም የሚጠበቅ ያደርገዋል። አንዳንዶች በተስፋ፣ ሌሎች ደግሞ በስጋት። ለአሜሪካ ድምፅ እንግዶ ወልዴ ዋሽንግተን ዲሲ።